ምስራጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ ክብሯን አድማጮቼ። ዛሬም የእግዚአብሔር በጎነትና ታላቅነት ቸርነቱም ምሕረቱም በስቶልን እንደገና ደግሞ በዚህ ባየር ሞገድ አማካኝነት ሁላችንም በራዲዮ እንድንገናኝ ፈቃዱ ሆኗል። ስለዚህም ሁላችሁም በእያላችሁበት ስፍራ ሆናችሁ መጽሐፍ ቅዱሳችሁን መጻፊያ ደብተሮቻችሁንም አዘጋጅታችሁ ከበረከቱ ለመቋደስ እንደ ተዘጋጃችሁ እኔ ባለሙሉ ተስፋ ነኝ። እግዚአብሔር ትላንትና ከትላንት ወዲያ ባለፈው ወር ባለፈው ዓመትና ከዚያም ወደዚያ እነሆ ያደረገልንን በጎነትና ታላቅ ውለታውን እንድናስብ አስችሎናል። እግዚአብሔር ድንቅ አምላክ ነው ወገኖቼ። አዎ የእግዚአብሔርን ብድራት በምን እንከፍላለን? እኔ ነፍሴ በጌታ ሴት አደረገች ዛሬም ብድራቷን እያሰበች ብል ደስ ይለኛል። እስቲ ወንድማችን ዳንኤልን እንጠይቀው። ዳንኤል፣ እግዚአብሔር ያደረገልህን ብድራት እያሰብክ ዘወትር አምላክን አታመሰግንምን? ነፍስህስ በእግዚአብሔር ደስ አትሰኝምን?
ነፍሴ በጌታ ሴት አደረገች ዛሬም ብድራቷን እያሰበች ነፍሴ በጌታ ሴት አደረገች ዛሬም ብድራቷን እያሰበች
እግዚአብሔርን ብድራት በጊዜው መመለስ መቻል አለብን። ሌላ ሁሉን ብንተው እግዚአብሔር አባታችንና አምላካችን ስለዋለልን ስለዚህ ታላቅና ድንቅ ነገር ስለ መጽሐፍ ቅዱስ ትምህርት በራዲዮ ማለቴ ነው ስናስብ እንኳን በፊቱ ወድቀን ክብር ለስሙ ይሁን ማለት መቻል አለብን። የእግዚአብሔር ማዕድ ምንጊዜም አልነጠፈም፣ ምንጊዜም አልደረቀም። ዛሬም ደግሞ እንደገና የአምስቱን ዓመት የወደፊቱን ትምህርት እንድንጀምር ሀብለን በአንድ እርምጃ ጀምረናል። እግዚአብሔርን ምን ይሳነዋል ወገኖቼ? በእውነት እንቁጠር ብንል የእግዚአብሔርን ውለታና ብድራት ከየት ጀምረን ወዴት እንደምንጨርስ ፈጽሞ ግራ ይገባናል። እግዚአብሔር ስላደረገልን ብዙ ነገር ስሙ ለዘላለም የተመሰገነ ይሁን። እናመስግን። ጌታ እግዚአብሔር አምላካችን ሆይ በሕይወታችን ዘመን ሁሉ ምሕረትህና በጎነትህ ስለሚከተሉን እናመሰግንሃለን። እግዚአብሔር አባቴና አምላኬ ሆይ ዘወትር ደግሞ እነሆ በፊትህ ስለምንገኝ በዐይን እይታ ፊትም ደግሞ ጌታዬ ሆይ ስላለን አንተ ከዐይን እይታ ፊትም ደግሞ ስላላራከን እናመሰግንሃለን። በእያንዳንዱ ነገራችን ውስጥ አንተ ስላለ እግዚአብሔር ሆይ በእያንዳንዱ ነገራችን ሁሉ ስለምትቀድምልን እናመሰግንሃለን። መኩሪያችን፣ ማጌጫችን፣ መደላደያችን ሆነሃልና ስምህ ለዘላለም ይክበር ይመስገን። የጠላትን አንገት እነሆ ከሥራችን ጥለህ በላዩ ላይ እንድንቆም ታላቅነትህንና ጌታዬ ጌትነትህንም እንድንመሰክር ከናፍርቶቻችንን ስለከፈትክ ስምህ ለዘላለም እየተመሰገነ ይሁን። አሁን ልናጠና ያልነውን ልንማር ያልነውን ትምህርታችንንም ባርክልን በጌታ በኢየሱስ ክርስቶስም አሜን። ማጮች ባለፈው ክፍለ ጊዜ ጥናታችን መጽሐፍ ቅዱስ ለዘመናችን ተቃሚ ነውን በሚል ርዕስ ላይ ተመርኩዘን ወደ መጨረሻው መጽሐፍ ቅዱስህን በርጋታና በጥሞና አጥና የሚለውን ንዑስ ርዕስ እንመለከት ነበር። ዛሬም የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና እስቲ መጽሐፊያ ደብተሮቻችሁና አርሳሶቻችሁን እስክታዘጋጁ ድረስ በዚህች አጭር ሙዚቃ አብረን እንቆያለን። አድማጮች መጽሐፍ ቅዱስን ስለማንበብ አዘውትሬ ስናገር መንፈሳዊ በሆነ መልኩ ስለማንበብ መናገሬ አይደለም። ይህ ብዙዎቻችሁ ሊያስደነግጣችሁ እንደሚችል አስባለሁ። ለአመታት ባደረግኩት ክትትል እንዲህ አይነቱን የንባብ ዘዴ በታማኝነት ሲከተሉ የነበሩ ብዙ ሰዎች መጽሐፍ ቅዱስን እንደማያውቁ ነው የተረዳሁት። በአንድ ወቅት ለአገልግሎት ወደ አንድ ስፍራ በሄድኩበት ጊዜ ለሳምንት ያክል ያረፍኩት አንድ ቤተሰብ ዘንድ ነበር። በየማለዳው መጽሐፍ ቅዱስ በዚያ ቤተሰብ ውስጥ ቢነበብም መንፈሳዊ በሆነ መልኩ ነበር የሚነበበው። ቁርስ ዘግይቶ ስለሚቀርብ ሁለቱ ልጆቻቸው እየተጣደፉ ወደ ትምህርት ቤት ይሄዳሉ። ጠዋት የተነበበው የመጽሐፍ ቅዱስ ክፍል ትዝ እንኳ እንደማይላቸው ለነዚህ ልጆች እኔ እርግጠኛ ነኝ። አባት ደግሞ በተራው ስራ ገበታው ላይ መገኘት ስላለበት የመጽሐፍ ቅዱስ ምንባቡ በተቻለ መጠን አጭር እንዲሆን ይፈልጋል። ስለዚህም ዛሬ ጠዋት የማነበው ሁላችንም የምናውቀው የመጽሐፍ ቅዱስ ክፍል ነው። ጊዜ ስለሌለን በተቻለ መጠን በፍጥነት አነባዋለሁ ካለ በኋላ አባወራ ወይም አባትየው የተወሰነ የመጽሐፍ ቅዱስ ክፍል ወይም ጥቅስ ያነባል። ከዚያም ልጆች ወደ ትምህርት ቤት፣ አባት ወደ መስሪያ ቤት ይሮጣሉ። እናትም በበኩሏ የቤት ውስጥ ኃላፊነቷን ለመወጣት እላይታች ማለት ትጀምራለች። በዚህ ሁኔታ የተነበበውን ክፍል መስማታቸውን እኔ ታዲያ እጠራጠራለሁ። በዚህ አይነት ሁኔታ ቤተሰቤ መጽሐፍ ቅዱስን ማንበብ እንደሌለበት የወሰንኩት ከዚያ ቤተሰብ ጋር ባሳለፍኳቸው ቀናት ነበር። እያንዳንዱ ቤተሰቤ መጽሐፍ ቅዱስን በግላቸው እንዲያነቡ ነው የምመክራቸውና የማበረታታቸው። እንዲህ አይነቱን ንባብ ነው አንባቢውን ሊጠቅመው የሚችለው። ከላይ በተመለከትነው መንገድ ሂሳብን መማር እንደማይቻል ሁሉ መጽሐፍ ቅዱስንም መማር አይቻልም። የእግዚአብሔርን ቃል ማጥናት አለብህ ወገኔ ሆይ። ጊዜ ሲኖር አንብበው፣ ጊዜ ከሌለህ ደግሞ እንዲኖር ሁኔታዎችን አመቻች። ቢያንስ በቀን ውስጥ 30 ደቂቃ ወይንም ደግሞ አንድ ሰዓት መጽሐፍ ቅዱስን ለማንበብ መመደብ ይኖርብሃል። ምናልባት ውድ አድማጬ ሆይ ከሥራህ ሁኔታ የተነሳ ጥድፊያ የሚበዛብህ ሰው ከሆንክ እንደ አመቺነቱ ለምሳሌ ያክል 30 ደቂቃ ወይም አንድ ሰዓት፣ በሚቀጥለው ቀን ደግሞ አመቺ ካልሆነ 5 ደቂቃ፣ አመቺ ሆኖ ሲገኝ ደግሞ 2 ሰዓት ወይም 3 ሰዓት ያክል መጽሐፍ ቅዱስን ቁጭ ብለህ በርጋታ ማንበብ ትችላለህ። እያንዳንዱ ሰው በግሉ መጽሐፍ ቅዱስን ማንበብ አለበት ከማለት በቀር ለዚህን ያክል ሰዓት ወይንም ለዚህን ያክል ደቂቃ የሚል ሕግ ማውጣት አልችልም። ለ20 ዓመታት ያክል የቡድን የመጽሐፍ ቅዱስ ንባብን ብናደምጥም እንኳ መጽሐፍ ቅዱስን ማወቅ አንችልም። እያንዳንዱ ሰው ለራሱ መጽሐፍ ቅዱስን ማንበብ አለበት። ቃሉን እናሰላስል። ይህ ደግሞ ሌላኛው ንዑስ ርዕሳችን ነው። መጽሐፍ ቅዱስን ካነበብንህ በኋላ ወይም መጽሐፍ ቅዱስን ካጠናን በኋላ ቃሉን ማሰላሰል መቻል አለብን። ይህ ባለፈው ክፍለ ጊዜ ከተጠቀስናቸው ከሰባቱ ነጥቦች ውስጥ አራተኛው ነው ማለት ነው። ቃሉን ማሰላሰልን ለሕዝቡ ያስተማራቸው እግዚአብሔር ነበር። ዘወትር ቃሉን ማሰላሰል እንዲችሉ የእግዚአብሔር ቃል ሁሉ ጊዜ በእስራኤል ልጆች ፊት መሆን ነበረበት። እኔም ዛሬ አንተን የማዘውን ይህን ቃል በልብ ያዝ፣ ለልጆችህም አስተምረው። በቤትህም ስትቀመጥ፣ በመንገድህም ስትሄድ፣ ስትተኛም ስትነሳም ተጫወተው። በእጅህም ምልክት አድርገህ ሰረው። በዓይኖችህም መካከል እንደ ክታብ ይሁንልህ። በቤትህም መቃኖች፣ በደጃፍህም በሮች ላይ ጻፈው ይላል ዘዳግም ምዕራፍ 6 ከቁጥር 6 እስከ 9። ሲገቡና ሲወጡ ማየት በሚችሉበት ስፍራ ቃሉን እንዲጽፉ እግዚአብሔር ለሕዝቡ መናገሩ በጣም የሚያስገርም ነው። ለምንድነው ሰዎች ጠጪዎች የሚሆኑት? ለምንድነው ሰዎች አጫሾች የሚሆኑት? ምክንያቱም ሁልጊዜ ፊታቸው ወይም በቅርበታቸው ስለሚያገኙት ነው። እግዚአብሔር ተፈጥሯችንን ያውቃል። ቃሉን ፊት ለፊታቸው እንዲያደርጉ ነበር እግዚአብሔር ለሕዝቡ የተናገረው። በሚሄዱበት በሚተኙበት ጊዜ ሁሉ ቃሉን መነጋገር ነበረባቸው። በሌላ አነጋገር ቃሉን እንዲያሰላስሉ ነበር እግዚአብሔር ለሕዝቡ አበክሮ የነገራቸው ማለት ነው። ለመሆኑ አድማጮቼ የእግዚአብሔርን ቃል ማሰላሰል ማለት ምን ማለት ነው? በመዝሙረ ዳዊት እንዲህ የሚል ቃል አለ። ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል ወይም ያሰላስላል ይላል መዝሙር 1 ከቁጥር 1 እስከ 2። ማሰላሰል ማለት አንድን ነገር ረጋ ብሎ ደግሞ ደጋግሞ ማሰብ ማለት ነው። የቤት እንስሳትን እንደ ምሳሌ ብንወስድ የተመገቡትን ሳር ያመነሽኩታል። እኔና እናንተም በአስተሳሰብ ሂደታችን እንደዚያ ማድረግ ይኖርብናል። ያነበብነውን ወይም የሰማነውን የእግዚአብሔርን ቃል ደግመን ደጋግመን እናሰላስለው። ብዙውን ጊዜ መልእክትን ሳዘጋጅ ለስብከቴ ወይም ለትምህርቴ መሠረት የሚሆነኝን የቅዱሳት መጻሕፍት ክፍል ለብዙ ጊዜ ደጋግሜ አነባዋለሁ። ስለዚያ ክፍል ሌሎች የተናገሩትንም ምን እንደሆነ አነባለሁ። በመጨረሻም ከዚያው ክፍል ከዚህ በፊት አይቼው የማላውቀውን እውነት በመንፈስ ቅዱስ አስተማሪነት ድንቅ ነገርን እማራለሁ፣ አገኛለሁ። ዶክተር ሃሪ አይረንሳይድ የተባሉ አገልጋይ ስለ መኃልየ መኃልይ ዘሰሎሞን ተከታታይ ትምህርት ሰምተው ነበር። ይሁን እንጂ በትምህርቱ አልረኩበትም። እርሳቸው እንደሚሉት ከሆነ በጉልበታቸው ተንበርክከው መኃልየ መኃልይ ዘሰሎሞንን ማንበብ ጀመሩ። ያንን መጽሐፍ የሚረዱበትን ማስተዋል እንዲሰጣቸውም በጸሎት እግዚአብሔርን ጠየቁ። ይህንን ያደረጉት አንዴ ወይም ሁለቴ ሳይሆን ለሳምንታት ከዚያም አልፎ ለወራት ነበረ። በመጨረሻ ግን ከዚያ መጽሐፍ አዲስ የመረዳት ብርሃን በራላቸው፣ ጌታ መንፈስ ቅዱስም ረዳቸው። ወገኖቼ እኔና እናንተም የእግዚአብሔርን ቃል ለማጥናትና ለመረዳት ብንፈልግ በመንፈስ ቅዱስ ፊት ወድቀን ጌታ ሆይ የቃልህን ብርሃን አብራልኝ እንድረዳውም እርዳኝ አግዘኝ ብንለው በእውነት አስተማሪያችን ሆኖ ብርሃኑን ያበራልናል። በአንድ ወቅት ዕውቁ የመጽሐፍ ቅዱስ ምሁር ዶክተር መጊ እንዲህ አሉ። መኃልየ መኃልይ ዘሰሎሞንን እንዳስተምር ቤተ ክርስቲያን ወይም ሰዎች ጥሪ ካቀረቡልኝ ብዙውን ጊዜ የምጠቀመው ዶክተር አይረንሳይድ ካዘጋጁት ትምህርት ነው። ለዚህም ሁለት ምክንያቶች አሉኝ አሉ። ምክንያቶቹን ሲዘረዝሩም በመጀመሪያ ደረጃ ከሰማሁት ከማንኛውም ትርጓሜ ይልቅ አእምሮና ልቤን ስለሚያረካው ሲሆን፣ በሁለተኛ ደረጃ ደግሞ ትምህርቱን ለማዘጋጀት ብዙ ጊዜ እንዳሳለፉና ብዙም ያሰላሰሉት እንደሆነ በማወቄ ነው ሲሉ እውነተኛ ምስክርነታቸውን ገለጡ። ከሚደርሱን ብዙ ደብዳቤዎች አንዳንዶቹ ባልና ሚስቶች የሚጽፉልን ሲሆኑ ሚስት እቤቷ ሆና ባል ደግሞ የሚሰራበት ስፍራ ሆኖ መልእክቱን የሚያደምጡበት ሁኔታ እንዳለ በደብዳቤያቸው ውስጥ ገልጸው ይጽፉልናል። ማታ ደግሞ ሁለቱም ማለት ባልና ሚስቱ በአንድነት የሆኑና በቤታቸው ስላደመጡት የመጽሐፍ ቅዱስ ትምህርት በራዲዮ ይወያያሉ፣ ይነጋገራሉ፣ ሐሳብ ለሐሳብ ይለዋወጣሉ። ይህ ቃሉን ማሰላሰል፣ ቃሉን ደግሞ ደጋግሞ ማሰብ ማለት ነው። በጦር ሜዳ ያገርን ግዳጅ ለመወጣት የተሰለፉት ወንድሞቼም በደብዳቤዎቻቸው ውስጥ እንዲያይነቱን ሁኔታ ይጽፉልኛል። ብዙ ሰዎች ጠዋት መጽሐፍ ቅዱስን ያነባሉ፣ ቀኑን ሙሉ ግን ስላነበቡት ክፍል አንድም ጊዜ እንኳን አያስቡም ወይም አያሰላስሉም፣ ወይም ደግሞ ማታ አልጋቸው ውስጥ ሆነው ያነባሉ። ወዲያውኑ ስለሚተኙ ደግሞ ይረሱታል። የእግዚአብሔርን ቃል ወገኖቼ ድግሜ ድግሜ ላለው ማሰብና ማሰላሰል በዘመናችን የተረሳና የተዘነጋ ጥበብ ሆኗል። ሁላችንም እንደምንስማማው ቴሌቪዥን ለእግዚአብሔር ቃል ተገቢውን ጊዜ እንዳንሰጥ በየቤታችን ታላቅ እንቅፋትና ምክንያት ሆኗል። በቴሌቪዥን ምክንያት የብዙ ቤተሰብ መንፈሳዊ ሕይወት ተበላሽቷል። የአብያተ ክርስቲያናት መንፈሳዊነት የቀዘቀዘበት፣ ሰዎችም ለእግዚአብሔር ቃል ቸልተኛ ከሆኑበት ምክንያት አንዱ ቃሉን እንደሚገባ ስለማያስቡና ስለማያሰላስሉ ነው። ሬዲዮም በበኩሉ በቤት ውስጥ ታላቅ ተጽዕኖን በበኩሉ አድርጓል። እንዲህ ስል ቴሌቪዥን ማየት ኃጢአት ነው፣ ሬዲዮ ማድመጥም ኃጢአት ነው ማለቴ አይደለም። የጸሎት ጊዜያችንን የእግዚአብሔርንም ቃል የምናነብበትንና አንድ ላይ በእግዚአብሔር ፊት የምንቀርብበትን ጊዜ ከወሰደ ማንኛውም ነገር አዎ ታላቅ እንቅፋት ነው ወገኖቼ። በቤታችን የምናየው ቴሌቪዥን የምናደምጠውም ሬዲዮ ስፍራና ጊዜ ሰዓት እንዲኖረው ያስፈልጋል እንጂ የእግዚአብሔርን ጊዜ እንዲሻማ አያስፈልገውም። ትንቢተ ኢሳይያስን እያነበበ በሰረገላ ይጓዝ የነበረው ኢትዮጵያዊ ጃንደረባን አስታውሱ። የኢሳይያስን መጽሐፍ እያጠና እያለ አንድ ሊያስተውለው ያልቻለ ክፍል አጋጠመው። ያ ክፍል ስለ ማን እንደሚናገር እርግጠኛ አልነበረም። ይህ ሰው ቃሉን አነበበ፣ አጠና፣ መንፈስ ቅዱስም የእግዚአብሔርን ቃል ገለጠለት። ተመልከቱ ወገኖቼ፣ ጌታ መንፈስ ቅዱስ ፊልጶስን ወደዚህ ኢትዮጵያዊ ጃንደረባ ያመጣውም ለዚያ ኢትዮጵያዊ ያንን ምዕራፍ እንዲያብራራለት ነበር። አዲስ የመረዳት ዓለምን ከፈተለት። ከዚያም የተነሳ ክርስቶስን ማወቅ ቻለ። መጽሐፍ ቅዱስ እንደሚነግረን ደስ እያለው መንገዱን ሄደ ይላል። ለመሆኑ ደስ ያሰኘው ምንን ስላገኘ ነበር? የእግዚአብሔርን ቃል ማሰላሰሉና የእግዚአብሔርም ቃል በውስጡ ብርሃንን ስላበራለት ነበር። የኢትዮጵያዊ ጃንደረባ ያነብ የነበረው ኢሳይያስ ምዕራፍ 53ን ነበር። በአዲስ ራእይና መገለጥ እንደገና ያንኑ ምዕራፍ ማንበቡን ቀጠለ። ባራጆቹ ፊት በዝምታና በርጋታ ስለ ቆመው በግ አሰላስለ ታውቃለህን ወንድሜ ሆይ? ያ በግ ማን ነው? ያ በግ የመጣው ከሰማይ ቢሆንም ከእግዚአብሔር መንገድ ከኮበለነው በጎች እንደ አንዱ ሆነ። እግዚአብሔርም ቅጣታችንን ሁሉ በርሱ ላይ አኖረ። እነዚህን ነገሮች አሰላስላቸው ታውቃለህን? ኢትዮጵያዊ ጃንደረባ ግን እንደዚህ አድርጓል። ቃሉን አነበበ፣ ቃሉን አሰላሰለ፣ መንፈስ ቅዱስም ብርሃኑን አበራለት። ይህ ኢትዮጵያዊ ከዚያ በኋላ ስላደረገው ነገር በቂ መረጃ የለንም። ባህላዊው ታሪክ እንደሚናገረው ከሆነ ወደ አገሩ ተመልሶ የኢትዮጵያ ቤተ ክርስቲያንን መስርቷል። መጽሐፍ ቅዱስ እንደሚናገረው ደስ ብሎት መንገዱን ይሄድ ነበር ይላል። ይህም የእግዚአብሔርን ቃል የማሰላሰሉ ውጤት ነው ወገኖቼ። አምስተኛው ነጥባችን ደግሞ ሌሎች ሰዎች ስለ ቅዱሳት መጻሕፍት የጻፉትን አንብብ የሚል ነው። ሌሎች ሰዎች ስለ ቅዱሳት መጻሕፍት የጻፉትን አንብብ የሚለው መጽሐፍ ቅዱስን እንድናጠና ከሚረዱን መንገዶች አንዱ ነው። ሌሎች ሰዎች ስለ መጽሐፍ ቅዱስ በጻፉት ወይም በተናገሩት ብቻ የሚተማመኑ ብዙ ሰዎች አሉ። ስለዚህም ሌሎች ሰዎች ስለ ቅዱሳት መጻሕፍት የጻፉትን አንብብ ስል የራሱ ችግር እንዳለው ይገባኛል። ከዚህም በላይ ደግሞ ስለ መጽሐፍ ቅዱስ ስህተት የሚያስተምሩ ብዙ መጻሕፍት እንዳሉ አውቃለሁ። የምናነበውን ሁሉ ከመጽሐፍ ቅዱስ ቃል አኳያ መመርመር ወይም መመዘን የሚኖርብንም በዚህ ምክንያት ነው። እኔና እናንተ መጽሐፍ ቅዱስን የሚያብራሩ ሌሎች መጻሕፍት ያስፈልጉናል። በበኩሌ የሌሎች ሰዎች መጻሕፍትን አነባለሁ በጥንቃቄ። አንተም ደግሞ ወገኔ ሆይ በሌሎች ሰዎች የተጻፉ መጻሕፍትን ብታነብ ብዙ ትጠቀማለህ። መጻሕፍትን በማንበብ ሰዎች በመንፈስ ቅዱስ አማካይነት ለዘመናት የተማሩትን ዕውቀት በቀላሉ ማካበት ትችላለህ። መጽሐፍ ቅዱስን በተመለከተ ብዙ ጠቃሚና በጣም አስፈላጊ መጻሕፍትን ማግኘት ይቻላል። ከመጽሐፍ ቅዱስ ማብራሪያ መጻሕፍት በተጨማሪ የጥቅሶች ማውጫ፣ የመጽሐፍ ቅዱስ መዝገበ ቃላትና የመሳሰሉት ሁሉ በጣም ጠቃሚ ናቸው። እያንዳንዱ አስተማሪ ወይም ሰባኪ የሚያነባቸው የራሱ መጻሕፍት ስብስብ አሉት። እነዚህ መጻሕፍት አስፈላጊዎቹ ናቸው። አንድ ጊዜ አንድ ሰው ያነበብኩትን ሁሉ እንዳለ መውሰድ አለብኝን በማለት ጠይቆኝ ነበር። እኔም ታዲያ ካካበትኩት ልምድ ስመልስለት፣ አየ ወንድሜ ሆይ ያነበብከውን ሁሉ የግድ ቃል በቃል መውሰድ የለብህም። ይሁን እንጂ ለሁኔታዎቹ አመቺ በሆነ መልኩ አንዳንድ ነገሮችን ልትጠቀምባቸው ትችላለህ በማለት አስረዳሁት። ሌሎች ሰዎች የጻፉትን በራሳችን ሐሳብ እነሆ ለትምህርታችን እንዲያመች አድርገን ማቅረብ ይኖርብናል። እዚህ ላይ በጣም አጠንክሬ መናገር የምፈልገው ሐሳቡን ያገኘንበት መጽሐፍና የደራሲውንም ስም መጥቀስ እንዳለብን ነው። ታማኝ መሆን አለብን። የሌላውን ሰው ሐሳብ የራሳችን አስመስለን ማቅረብ ፈጽሞ ትክክል አይደለም። ስድስተኛው ነጥባችን ደግሞ ለመጽሐፍ ቅዱስ ታዘዝ የሚል ነው። ቅዱሳት መጻሕፍትን ለማጥናትና እንደሚገባ ለመረዳት ታዛዥነት በጣም አስፈላጊ ነው። አብርሃም ለዚህ ምሳሌ ሊሆነን ይችላል። ከከለዳውያን አገር ከኡር በጠራው ጊዜና በተስፋይቱ ምድር በነበረበት ወቅት እግዚአብሔር አብርሃምን ጠራው። በወቅቱ ከነበረው ረሃብ የተነሳ ግን አብርሃም ወደ ግብፅ ሄደ። በእነዚህ ዓመታት አንድም ጊዜ እንኳን ቢሆን እግዚአብሔር ሲናገረው አንመለከትም። ከግብፅ ምድር ከተመለሰ በኋላ ነበር እግዚአብሔር የተገለጠለት። ለምን? ምክንያቱም ለእግዚአብሔር ባለመታዘዙ ነበር። እግዚአብሔር ለገለጠለት ነገር እስካልታዘዘ ድረስ እግዚአብሔር ምንም አይነት እውነት ለአብርሃም አልገለጠለትም ነበር። የእኛንም ሕይወት በተመለከተ እንዲሁ ነው የሚሆነው። ከታዘዝን እግዚአብሔር አዲስ እውነትን ያበራልናል፣ ይገልጥልናልም። ሌላው ቀርቶ ለነፍሳችን ደህንነት የመጣው ወንጌል እንኳን የተሰጠበት ዋናው ዓላማ እንድንታዘዝና እንድንኖርበት ነበር። እስካሁን ድረስ ስለ ወንጌል ከተጻፉት መጻሕፍት መካከል የሮሜን መልእክት የሚያክል ከቶ የለም። በዚህ መልእክቱ ጳውሎስ ስለ መታዘዝ እንዲህ በማለት ነበር የጀመረው። በእርሱም ስለ ሰሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበልን ይላል። ሮሜ ምዕራፍ 1 ቁጥር 5ን ተመልከቱ። በሮሜ መልእክቱ መጨረሻ ላይ አሁን ግን የታየው በነቢያትም መጻሕፍት የዘላለም እግዚአብሔር እንዳዘዘ ለእምነት መታዘዝ ይሆን ዘንድ በማለት በድጋሚ መታዘዝን እዚህ ላይ ይጠቅሳል። ሮሜ ምዕራፍ 16 ቁጥር 26 በዚህ መልእክት ለመጨረሻ ጊዜ ጳውሎስ የሚያነሳው ለእምነት መታዘዝን ነው። አዳምና ሔዋን ስህተት ላይ የወደቁት ለእምነት መታዘዝን በተመለከተ ነበር። ሔዋን የእግዚአብሔር ጠላት የሆነውን የሰይጣንን ድምፅ ሰማች፣ የእግዚአብሔርንም ትእዛዝ አፈረሰች። ለእግዚአብሔር መታዘዝ ወገኖቼ በጣም እጅግ በጣም አስፈላጊ ነው። የማንታዘዝ ከሆነ እግዚአብሔር እውነትን እንደማይገልጥልን መገንዘብ ይኖርብናል። ከመጽሐፍ ቅዱስ ንባባችን የሚገባንን ያክል እንድንጠቀም ከተፈለገ ልንታዘዘው ይገባናል። ብዙ ሰዎች ክርስትናን የሚመዝኑት በእኔና በእናንተ ነው። ስለዚህም መታዘዝ በጣም ጠቃሚ ነው። የወንጌልን እውነት የምናሳይበት ዋናውና የተሻለው መንገድ ለወንጌል የሚገባ ሕይወትን መኖር ነው። በቃ አስተዋላችሁ? የወንጌልን እውነት የምናሳይበት ዋናውና የተሻለው መንገድ ለወንጌል የሚገባ ሕይወትን መኖር ነው። መጽሐፍ ቅዱስ የእግዚአብሔር ቃል መሆኑ ከሚታወቅበት መንገድ አንዱ ይኸው ነው። ሐዋርያው ጳውሎስ ለቆሮንቶስ ሰዎች በጻፈው መልእክቱ ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ። እናንተም በያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ ሥጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛም የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው ይላል። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 2 እና 3 መመልከት ይቻላል። ለመጽሐፍ ቅዱስ መታዘዝ ምንኛ ጠቃሚ ነው ወገኖቼ። የዘመናችን ክርስትና የከፋ ጥቃት የደረሰበት ከሌሎች ይልቅ በራሱ አባሎች ነው። በቤተ ክርስቲያን ላይ እንኳን ሳይቀር የተለያየ ተቃውሞ ሲሰነዘር የምንመለከተው በዚህ ምክንያት ነው። በቤተ ክርስቲያን ውስጥ ያሉ የብዙ ሰዎች ሕይወት ሌሎች አሕዛቦች ወደ ክርስቶስ እንዳይመጡ እንቅፋት ሆኗል። ዛሬም የብዙ ሰዎች መነጋገሪያ ይኸው ነው። የቤተ ክርስቲያን ሽማግሌዎች አንደኛውና ተቀዳሚው አጀንዳቸው ይኸው ሆኗል። ለምን ክርስቲያን እንዳልሆነ ለአንድ ጠበቃ በቀረበለት ጥያቄ ክርስቲያንን የሚሉ የብዙ ሰዎችን ሕይወት በግሌ ባላውቅ ኖሮ ምናልባት እስካሁን ድረስ ክርስቲያን እሆን ነበር በማለት ነበር የመለሰው። ይህን በተመለከተ እያንዳንዳችን ሕይወታችንን ወገኖቼ ዛሬውኑ በዚህች ምሽት መመርመር ይኖርብናል። ለእግዚአብሔር ቃል መታዘዝ በጣም አስፈላጊ ነው። የመጨረሻው ነጥባችን ሰባተኛው ለሌሎች ያነበብከውን የእግዚአብሔርን ቃል አካፍለው የሚል ነው። መጽሐፍ ቅዱስን ማንበብ፣ ማጥናት፣ ማሰላሰልና ሌሎች ስለ መጽሐፍ ቅዱስ የጻፉትን መጽሐፍት ማንበቡ ብቻ በቂ አይደለም። ለሌሎች ልናካፍለውም ይገባናል። ለሌሎች የማታካፍለው ከሆነ ያነበብከውና ያጠናኸው የእግዚአብሔር ቃል ፍሬ አይኖረውም። ሌሎች በድንቁርና ውስጥ እያሉ እኛ አውቀናል፣ ተረድተናል የምንል ሰዎች ራሳችንን አግልለን እንድንኖር በፍጹም የእግዚአብሔር ፈቃድ አይደለም። በአንዳንዶች ዘንድ ልማድ እንደሆነው መሰብሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጉ የተባለበትም ምክንያት ይኸው እንደሆነ አስባለሁ። ዕብራውያን 10 ቁጥር 25ን ተመልከቱ። ወዳጆቼ ጌታ ኢየሱስ ምስክሮቹ እንደምንሆን ነግሮናል። ምስክሮቼ ትሆናላችሁ አለ እንጂ ሊቃውንት ትሆናላችሁ፣ ምሁራን ትሆናላችሁ አላለንም። እግዚአብሔር የተማርነውን ሁሉ በማስታወሻ ደብተራችን ላይ ብቻ ተወስኖ መቅረት የለበትም። የብዙ ሰዎች መጽሐፍ ቅዱሳዊ እውቀት በአእምሯቸው ጓዳ ተወስኖ ቀርቷል። ሥራ ላይ አላዋሉትም ወይም ለሌሎች አላካፈሉትም። የተጠራነው ምስክሮች እንድንሆን ስለሆነ የተረዳነውን እውነት ለሌሎች ማካፈል ይጠበቅብናል። ክቡራን አድማጮቼ መጽሐፍ ቅዱስን በተመለከተ ልንከተላቸው የሚገቡንን ሰባት መመሪያዎች እስካሁን ስናጠና ነበረ። እግዚአብሔርም በዚህ ሁሉ ውስጥ ድንቅ ነገርን አስተምሮናል። እነዚህን መመሪያዎች እስቲ አንድ ጊዜ ልድገማቸው። አንደኛ፣ መጽሐፍ ቅዱሳችንን ስናጠና መጀመሪያ በጸሎት እንጀምር። ሁለተኛ፣ መጽሐፍ ቅዱሳችንን እናንብበው። በሦስተኛ ደረጃ መጽሐፍ ቅዱሳችንን እናጥናው። አራተኛ፣ ያነበብነውን ወይም ያጠናነውን ክፍል እናሰላስል። በአምስተኛ ደረጃ ለመጽሐፍ ቅዱሳችን እንታዘዝ። ስድስተኛ፣ ሌሎች ስለ መጽሐፍ ቅዱስ የጻፉትን እናንብብ። በሰባተኛ ደረጃ ለሌሎች ያነበብነውን ደግሞ እናካፍል የሚሉት ናቸው። እነዚህ ሁሉ ነጥቦች ታዲያ መጽሐፍ ቅዱሳችንን እንድናውቅ እንድንታዘዝና እንድንኖርበትም እንደ እግዚአብሔር ቃል እንድንመላለስበትም የሚረዱን ነጥቦች ናቸው። ጌታ መንፈስ ቅዱስ ደግሞ እያንዳንዳችንን ከዚህ በበለጠ ሁኔታ እንደሚያስተምር እኔ ባለሙሉ ተስፋ ነኝ። የዛሬው ትምህርታችን እንግዲህ እዚህ ላይ ያበቃል። በሚቀጥለው ጊዜ የኦሪት ዘፍጥረት መጽሐፍ የመጀመሪያውን ክፍል ይዘንላችሁ እንቀርባለን። እስከዚያው ድረስ በጸሎታችሁ አትለዩን፣ ደብዳቤዎቻችሁንም ጻፉልን። እግዚአብሔር ይባርካችሁ። ደህና አደሩ።